Ratitán.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ታህሳስ 24 2013 ዓ.ም ስርጭታችን ጀመረ። ዘመን እንደ አውሮፓ ለምትቆጥሩ ሁሉ እንኳን ለአዲሱ ዓመት አደረሳችሁ። ሃፒ ኒው ይር ቦናኔ ስኖቭም ጎደም ፍራስ ኖየስያ ሄሪ ያሟ ካምፒያ። ጤና ይስጥልኝ የተከበራችሁ አድማጮች፣ በአዲስ ዓመት ከጤናና ከሰላም ጋር መልካሙን ሁሉ እንመኛለን። የማስተናግዳችሁ ሶሎሞን አባተ ነኝ። በወቅቱ የኢትዮጵያ ሁኔታ ላይ የሕግ ምሁራንን ክርክር ይዘናል። በዚህ ምሽት የቦስተኑ ደረጀ ደምሴ ቡልቱ እንዲህ ይላሉ።
በእኔ አመለካከት አሁን ትግራይ ውስጥ እየተደረገ ያለው ከቀበሌ ከወረዳ ጀምሮ ህዝቡ የራሱን ሰዎች በሚፈልገው መልኩ መርጦ ራሱን ማስተዳደር የሚችልበት መንገድ በኢትዮጵያ በሙሉ ሊደረግ የሚችልበት ሁኔታ ካልተፈጠረ ችግር ይኖራል ወደፊትም። እና ያንን ማድረግ እስካሁን ድረስ አይቻልም ነበረ። አሁን ግን እኔ የማየው ያን የማድረግ ወደ ዴሞክራሲ የመሄድ እድል አለ።
ዶክተር አወል ቃሲም አሎ ከሎንዶን
ሽግግር ልንሄድ የምንችልበት እድላችን እጅግ በጣም የተዳከመ የተመናመነ ነው የሚመስለኝ።
ይዘናቸዋል። ፕሮዲውሰሩ ንጉሡ ታምሬ ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ከሰዓቱ የዓለም ዜና ጋር ጽዮን ግርማ ነኝ። በመላው ዓለም 84 ሚሊዮን ሰዎች ለኮቪድ-19 መጋለጣቸውን 1.8 ሚሊዮን ሰዎች ደግሞ በወረርሽኙ ሕይወታቸው ማለፉን የጆንስ ሆፕኪንስ የኮሮና ቫይረስ የመረጃ ማዕከል በዕለታዊ መረጃው አስታወቀ። 20 ሚሊዮን ሕዝቦቿ በኮሮና ቫይረስ የተያዙባትና 345 ሺህ ሰዎች ሕይወታቸውን ያጡባት ዩናይትድ ስቴትስ ከየትኛውም የዓለም ክፍል ከፍ ያለው ቁጥር የተመዘገበባት ሀገር ሆናለች። 10 ሚሊዮን ህዝቦቿ በቫይረሱ የተያዙባት ህንድ ሁለተኛ ስትሆን 7.7 ሚሊዮን ሰዎች በመያዛቸው ደግሞ ብራዚል ሶስተኛ ደረጃ ላይ ትገኛለች። የብሪታንያ የጤና ባለስልጣናት የመጀመሪያው ዙር ወረርሽኝ ሲመጣ የተገነቡ የድንገተኛ ህመምተኛ መቀበያ ሆስፒታሎችን እንደገና በመክፈት ላይ እንደሚገኙ አስታወቁ። አገሪቱ ይበልጥ ተስፋፊ የሆነውን አዲሱን ቫይረስ ለመዋጋት በመታገል ላይ ትገኛለች ብለዋል። የብሪታንያ የጤና ማዕከል ቃል አቀባይ እንደተናገሩት ለንደን ውስጥ የሚገኘው ናይት ኒጌል ሆስፒታል የጤና ባለሙያዎች ለቫይረሱ ተያያዦች ተከፍቶ የነበረውን ክፍል እንደገና ለመክፈት እየተዘጋጁ መሆናቸውን ገልጸዋል። ናይት ኒጌል በከተማው ዙሪያ ለመጀመሪያ ጊዜ የኮሮና ቫይረስ ወረርሽኝ ወቅት እንዲያገለግል በወታደሮች የተገነባ ሲሆን እስካሁን ደግሞ መጠባበቂያ ሆኖ ቆይቶ ነበር። በብሪታንያ ትላንት አርብ 55,000 አዲስ የኮሮና ቫይረስ ተያዦችን መዝግባለች። የጤና ባለስልጣናቱ ይህ ቁጥር የአዲሱ ቫይረስ ውጤት እንደሆነ ይናገራሉ። አዲሱ ቫይረስ በ33 አገራት ውስጥ መታየቱን ኒውዮርክ ታይምስ ዘግቧል። ወደ 40 የሚጠጉ አገራት ደግሞ ከብሪታንያ የሚደረግ ማንኛውንም ጉዞ ላይ እቀባ ጥለዋል። ቱርክ 15 አዲስ የኮሮና ቫይረስ ተያዦችን ከመዘገበች በኋላ ቫይረሱ የመጣው ከብሪታንያ መሆኑን በመግለጽ የጉዞ ገደብ አስቀምጣለች። ዩናይትድ ስቴትስ ፍሎሪዳ ውስጥ ከኮሎራዶና ከካሊፎርኒያ ቀጥሎ ሶስተኛውን በአዲሱ ቫይረስ የተያዘ ሰው መዝግባለች። ፈረንሳይ 2.6 ሚሊዮን ሰዎች በቫይረሱ ስለተያዙባት ከደቡብ አውሮፓ ቀዳሚ ሀገር ሆናለች። ለዚህም ይመስላል 100 ሺህ ወታደሮችን አሰማርታ የአዲስ ዓመት ዋዜማ በዓል እንዳይከበር ስትቆጣጠር የዋለችው። የዓለም የጤና ድርጅት ባለፈው ሐሙስ ባወጣው መግለጫ እንዳመለከተው በግዙፉ የአሜሪካ መድኃኒት አምራች ኩባንያ ፋይዘር እና የጀርመኑ ኩባንያ ባዮቴክ የበለጸገውን የጸረ ኮቪድ-19 ክትባት ለአጣዳፊ ችግሮች መጠቀም የሚቻል መሆኑን በመፍቀድ በማደግ ላይ የሚገኙ አገሮች ክትባቱን በቶሎ የሚያገኙበትን መንገድ ማመቻቸቱን አስታውቋል። ይሁን እንጂ ክትባቱን የሙቀቱ መጠን ከ70 ዲግሪ ሴልሺየስ በታች በሆኑ ማቀዝቀዣ ቦታዎች ማስቀመጥ፣ በብርቱ ጥንቃቄ ማጓጓዝና ስርጭቱንም ለማቀላጠፍ ከፍተኛ አቅም የሚጠይቅ በመሆኑ ተደራሽነቱን ለማረጋገጥ አስቸጋሪ እንደሚያደርገው ተገምቷል። አድማጮች የምታዳምጡት ከአሜሪካ ድምጽ የአማርኛ ቋንቋ አገልግሎት የሚተላለፈውን የቅዳሜ ምሽት ዝግጅት ነው። የተባበሩት መንግስታት የሰላም አስከባሪ ኃይል በተቆጣጣራት የዲሞክራቲክ ሪፐብሊክ ኮንጎ ሎሴሉስ በተባለች ቦታ ትላንት በአውሮፓውያኑ አዲስ ዓመት በተደረገ ውጊያ 14 እስላማዊ ታጣቂዎችና 2 ወታደሮች መገደላቸውን ኮንጎ አስታወቀች። በኮንጎ ምስራቃዊ ድንበር አካባቢ ከሚገኙ ታጣቂዎች መካከል ከፍተኛ ጥቃት እየተፈጸመ ነው የተባለው የዩጋንዳ እስላማዊ ታጣቂዎች ቡድን በአካባቢው ላይ በቅርቡ በተደጋጋሚ ጥቃቶችን እየፈጸሙ ነው ተብሏል። ራስ አልአኒ በተባለች በቱርክ ድንበር ላይ የምትገኝ የሶሪያ ከተማ የአትክልት ገበያ ቦታ ላይ ዛሬ በደረሰ በመኪና ላይ የተጠመደ ቦምብ ፍንዳታ ብዛት ያላቸው ሰዎች መገደላቸውንና ብዙዎች መቁሰላቸውን የሶሪያ ብሔራዊ ቴሌቪዥን ጣቢያ ሳና ዘግቧል። በፍንዳታው ከተገደሉት መካከል 2 ልጆች ሲኖሩ ወላጆቻቸው ደግሞ ቆስለዋል። በቱርክ መንግስት የሚደገፉ ብዛት ያላቸው ወታደሮች መገደላቸውንም ዘገባው አክሏል። ፓኪስታን እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት በሞምባይ ጥቃት በዩናይትድ ስቴትስ እና በህንድ የሚወነጀል የእስላማዊ ታጣቂዎች መሪን መያዟን ዛሬ አስታወቀች። ግለሰቡ ተይዞ የታሰረው አሁን ከደረሰ ጥቃት ጋር በተያያዘ ሳይሆን ለእስላማዊ ታጣቂዎች ከሚደረግ የገንዘብ ድጋፍ ጋር በተያያዘ መሆኑን የሀገሪቱ ባለስልጣናት አስታውቀዋል። ፕሮስክራይብድ ኦርጋናይዜሽን ሊቲ ወይም ደግሞ ላሽካር ኢጣይብ ተብሎ የሚጠራው ቡድን መሪ የሆነው ዛኪ ሁን ራህማን የታሰረው አሸባሪ ቡድኖችን በገንዘብ በመደገፍ ተጠርጥሮ መሆኑን የፓኪስታን ፑንጃብ አካባቢ የጸረ ሽብርተኝነት መምሪያ ቃል አቀባይ ተናግረዋል። ተጠርጣሪው ለእስላማዊ ታጣቂዎቹ እንቅስቃሴ የሕክምና ቁሳቁስ ለመግዛት የሚያስችል ገንዘብ ለመስጠት ሲንቀሳቀስ እንደነበር አምኗል ብለዋል ቃል አቀባዩ። በደቡብ አፍጋኒስታን ማንነቱ ያልታወቀ ሰው ባደረሰው የመሳሪያ ጥቃት አንድ ጋዜጠኛና የሰብአዊ መብት ተሟጋች መገደሉን የአገሪቱ ባለስልጣናት አስታወቁ። በሁለት ወራት ውስጥ ብቻ በአገሪቱ ጋዜጠኛ ሲገደል ይህ 5ኛው ነው። ቢስሚላ ሀዲል አማቅ የተባለው ታዋቂው የአፍጋኒስታን ጋዜጠኛ ትላንት አርብ ቤተሰቦቹን ጠይቆ እርሱ ወደሚኖርበት ኮሆር ወደተባለች ከተማ በመመለስ ላይ እንዳለ በተከፈተበት ጥቃት መገደሉን የከተማዋ ባለስልጣናት አረጋግጠዋል። አድማጮች ዜናው በዚህ አበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ሲሆን ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ፣ በ25 ሜትር ባንድ በ1240 ኪሎ ሄርትስ፣ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ታህሳስ 24 2013 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም በአሁኑ ወቅት ከኢትዮጵያ የሚወጡ ዘገባዎች ጉዳዮችን የሚያራግቡና ስሜታዊነት የሚታይባቸው ናቸው ይላሉ በሚሲሲፒ ዩኒቨርሲቲ የጋዜጠኛነት መምህሩ ዶክተር ዘነበ በየነ።
እውነትም ሆኖ ያ መረጃ ግጭትን የሚያስፋፋ ከሆነ፣ አገር ላይ አደጋ የሚጥል ከሆነ፣ በህዝቦች መካከል መተማመንን የሚሸረሽር ከሆነ የምንዘግብበት መንገድ ችግሮችን እና ግጭቶችን ሊፈታ በሚችል መልኩ አቅጣጫ ሊጠቁም በሚችል መልኩ መሆን መቻል አለበት።
የግጭቶች አዘጋገብ ዝግጅት አለን። አሁን ወደ መጀመሪያው ዝግጅት እንለፍ። ክርክር በዛሬ የኢትዮጵያ ጉዳይ። በኢትዮጵያ ጉዳዮች ላይ በመጻፍ በመሟገትና ማብራሪያዎችን በመስጠት የሚታወቁ 2 የሕግ ባለሙያዎችን ይዘንላችኋል። በወቅቱ የሀገሪቱ ሁኔታ ላይ ይከራከራሉ። አሉላ ከበደ ነው ክርክሩን ያስተናገደው። ወደዚያው ላሻግራችሁ።
አመሰግናለሁ እንግዶቼ። ሁለታችሁም ለጣቢያችን እንግዶች አይደላችሁም፣ ከዚህ ቀደም በተለያዩ ፕሮግራሞች ላይ በተደጋጋሚ ቀርባችኋል። ለምንነጋገርባቸው ርዕሰ ጉዳዮች ቅርብ ለማድረግ እስኪ ሙያችሁን በተለይ ትኩረት አድርጋችሁ የሰራችኋቸውን ስራዎች ጭምር በመጠኑ እናስተዋውቅ። ለአድማጭ ለተመልካቾቻችን ራሳችሁን እንድታስተዋውቁ ይጋብዝ። ከለንደን እንነሳ።
እሺ፣ አመሰግናለሁ። አወል ካስም አሎ ባላለሁኝ የህግ ባለሙያ። ህግ የተማርኩት አዲስ አበባ ዩኒቨርሲቲ ነው። አሁን ዩናይትድ ኪንግደም ውስጥ ኪል በሚባል ዩኒቨርሲቲ ሲኒየር ሌክቸረር የህግ ትምህርት ቤት ውስጥ አስተምራለሁ። ከዛ በተረፈ የሆርን ኦፍ አፍሪካ ፖለቲካዊ ጉዳዮች ላይ ስቴት ፎርሜሽን ላይ አንዳንድ እይታዎችን እሰጣለሁ። በተለይም ኢትዮጵያ ላይ ከጊዜ ወደ ጊዜ ስትራክቸራል የሆኑ ነገሮች ላይ እንደዚሁም ፕራክቲካል የሆኑ ፖለቲካዊ ጉዳዮች ላይ እጽፋለሁ፣ አስተያየት እሰጣለሁ።
አመሰግናለሁ ስለጋበዝከኝ። ዶክተር አወልም ዌልካም፣ ዝግጅት ላይ ለውይይት ስለቀረብክ ደስ ብሎኛል። ደረጀ ደምሴ ይባላለሁ። ቦስተን ነው የምኖረው። ላለፉት 23 ዓመታት በቦስተን የህግ ጠበቃ ሆኜ በመንግስትም በግል ድርጅቶችም በተለያዩ የህግ ድርጅቶች ሰርቻለሁ። አሁን የራሴ የህግ ፈርም አለኝ፣ 4 ጠበቆች አሉት። በትምህርት በኩል የመጀመሪያ ዲግሪን በመንግስትና ፖለቲካ ገቨርንመንትን ፖለቲክ በሚባል ዲግሪ ጨርሼ ከዛ በኋላ የህግ ትምህርት ቤት ገብቼ በጁሪስ ዶክተር ዲግሪ ተመርቄያለሁ እና ብዙ የምሰራው በግለሰቦች መብት ዙሪያ ነው። በወንጀል የተከሰሱ ግለሰቦችን በፌዴራልም በስቴትም ሬፕሬዘንት አደርጋለሁ። የስቴቱ የፓብሊክ ዲፌንደር ኤጀንሲ ምክትል ቼር ነኝ። እንደገና ሎየሮችን በማሰልጠን ተመርጬ በስቴቱ ላለፉት 15 ዓመታት የተለያዩ ኮንቲኒዊንግ ሊጋል ኤጁኬሽን ይባላል፣ ቀጣይ የህግ ትምህርት ሰጣለሁኝ። የአሜሪካ ሲቪል ሊበርቲስ ዩኒየን የነጻነት መብት የሚጠብቅ ድርጅትም በምክትል ፕሬዚዳንትነት አገልግያለሁ። የተከላካይ ጠበቆችን ፕሬዚዳንት ሆኜ ሰርቻለሁ ለዚህ ስቴት እና ብዙ ኢንትረስቴ የግለሰብ መብትን በተመለከተ ነው። እንዳልኳልክ ይበቃል።
አመሰግናለሁ እንግዶቼ። ሁለታችሁም የህግ ባለሙያዎች በመሆናችሁ ይልቁንም በጥልቀት የምንመለከታቸው እጅግ አሳሳቢ ጉዳዮች በመኖራቸው የምትከራከሩት በጥልቅ ስሜት፣ ጉዳዩ የአገር ጉዳይ በመሆኑ አንዳንዴ ከጭብጡ ይልቅ ስሜት በሚገንበት ሁኔታ የሚመጣውን አይነት ያልተፈለገ ፍሬ አልባ የሆነ ንትርክ ውስጥ ላለመግባት በተቻለ መጠን ሀሳባችሁ ምንም ያህል የጠነከረ ምንም ያህል የተቃረነ ቢሆን ጭብጡ ላይ እንድታተኩሩ ጠይቃለሁ። ዛሬ በኢትዮጵያ ባሉ ወደፊት የሚያስኬዱ አቅጣጫዎችን የሚመለከቱ ህግ ነክ ጉዳዮችን፣ አስተዳደርን፣ ሰላምን፣ አገሪቱን ወደፊት የሚያራምዱ ጉዳዮች፣ አብሮ የመኖርን እጣ ጭምር እንመለከታለን። እስኪ አሁን ካለንበት እንነሳ። አወዛጋቢ ሀሳቦች ከግራና ቀኝ ይሰማሉ እንደየምንጮቻቸው። ምናልባትም ትልቁ ጉዳይ በቅርቡ በትግራይ የተካሄደው መንግስት የህግ ማስከበር እርምጃ ያለው ነው። ቀደም ብሎ ተደጋግሞ የተነገረ ሁኔታ እንዴት ነው የምትገመግሙት? ዶክተር አወል
አመሰግናለሁ። እንግዲህ ባለፉት 2 ከግማሽ በተለይም አብይ አህመድ ወደ ስልጣን ከመጡበት ጊዜ ጀምሮ እጅግ ተስፋ የሚሰጡ የሚያበረታቱ የለውጥ ጅማሮዎች ነበሩ። እነዚያ የለውጥ ጅማሮዎች ከጊዜ ወደ ጊዜ ተስፋ ከመስጠት ወደ አሳሳቢነት እየሄዱ መጨረሻ ላይ አገሪቷ ወደ ጦርነት የገባችበት ሁኔታ ነው ያለው። እንግዲህ 2018 ላይ በአብዛኛው ስንሰማ የነበረው የዶክተር አብይ መንግስት አገሪቷን ወደ ዲሞክራሲ እንደሚያሸጋግር፣ ለዚህ ደግሞ ያለው ቁርጠኝነት በጣም ከፍተኛ እንደሆነ መጀመሪያ ላይ ይህን ቁርጠኝነት የሚያመላክቱ ነገሮች መሬት ላይ እየተወሰዱ የነበሩ እርምጃዎች ነበሩ። ጊዜ ወደ ጊዜ ግን ያ የሚወሰዱት እርምጃዎች ሁኔታቸው እየተቀየረ አሁን ያለንበት ሁኔታ በተለይም ከዚህ ጦርነት በኋላ ወደ ዲሞክራሲ ልንሄድ የምንችልበት ወደ ፖለቲካዊ ሽግግር ልንሄድ የምንችልበት እድላችን እጅግ በጣም የተዳከመ የተመናመነ ነው የሚመስለኝ። ስለ አገሪቷ ያለንም አጠቃላይ ቪዥን በጣም ትልቅ ተቃርኖ ውስጥ የገባበት ሁኔታ ነው የሚታየኝ። ስለዚህ አሁን ባለንበት ሁኔታ በተለይም ከጦርነቱ በኋላ ያለው ሁኔታ አገሪቷ ወደፊት ለማራመድ የተሻለ እርምጃ ፈጥሯል የሚለውን ትንታኔና ግምገማ እኔ አልቀበለው። ኢፍ ኤኒቲንግ እኔ የሚታየኝ አሁን አገሪቷ ከኖቬምበር 4 በፊት ከነበረው በጣም የተወሳሰበ ችግር ውስጥ እንዳለች እና ይሄ ደግሞ በተለይም በጦርነቱ ሂደት ያየነው ፕሮሰስ አገሪቷ የሚያስፈልጋትን ሪኮንሲሌሽን፣ ስለ ኢትዮጵያ እንደ አንድ አገር የሚኖረንን ህልም ትልቅ ተቃርኖ ውስጥ የከተተና አይ ቲንክ ወደ ዲሞክራሲ የመሄድ እድላችንንም በጣም ያመነመነ ነው የሚያስገኝ።
አቶ ደረጀ፣ ሌላ ጥያቄ ሳልጨምር በአቶ ነው እየቀጠልኩ ያለሁት። በህግ ሙያ የህግ ዶክትሬት እንዳለው ታውቃለሁ። ማጠራሩንም ማጠቃቀሙን እዚህ ሀገርም በተለመደው ከዚህ ቀደም በመረጡት መንገድ ነው እየጠራ ያለሁት።
ልክ ነው። እዚህ ሀገር ያለን ጠበቆች ዶክተር አንባልም፣ ዲግሪው ጁሪስ ዶክተር ቢልም እና በዛ ነው እኔም የምመርጠው። እኔ የማየው በተለየ መልኩ ነው። ዶክተር አብይ በስልጣን ላይ ሲመጡ የተናገሩት ነገር ነበር የመደመር ፍልስፍና እና ከዛ ፍልስፍና የተቀየረ ነገር አላየም። ግን ያ ፍልስፍና መሆን የሚችለው እና ተግባራዊ ሊሆን የሚችልበት መንገድ ሲስተሙን በመቀየር ብቻ ነበር። እና ያን ሲስተም ለመቀየር የሚደረገውን ማንኛውንም ጥረት በጣም ለማደናቀፍ የሚሞክሩ ከዚህ በፊት ስልጣን ላይ የነበሩ የተለያዩ ኃይሎች አሉ። ቲፒኤልኤፍን ብቻ ሳይሆን በዛ ቲፒኤልኤፍ በመሰረተው ስርዓት ውስጥ ተጠቃሚ የነበሩ ማለት ነው። እና ጦርነቱ እንዴት መጣ የሚለው በተለያየ መልክ ሊታይ ይችላል። አንድ የነበረው የህግ ስርዓት የነበረው የፖለቲካል ስርዓት ድክመት ነው። ኦልሬዲ በነበረው መዋቅር ነው ሪፎርም ለማድረግ የሞከረው መንግስት። ያ ሪፎርም የተደረገው ከዚህ በፊት የነበሩትን ችግሮች አይቶ ለነዛ ችግሮች መፍትሄ ጥፋተኛ የሆኑ ሰዎች ሊጠየቁ በሚችሉበት ወይም ደግሞ ይቅርታ ሊደረግላቸው የሚችልበት ስርዓት ተደርጎ ነው። ብዙ ጊዜ በተለያየ ሀገር አንድ የግለሰቦችን መብት የነፈገ ሲስተም ወይም የነበረው ሲስተም ላይ አዲስ ሲስተም መምጣት አለበት ሲባል ሪኮንሲሊየሽን ወይም ደግሞ የእርቅ ፕሮሰስ ይደረጋል። ያንን ሁሉ ሳይደረግ ሪፎርም እናድርግ የሚለው ጥረት ነበር የተደረገው። ነገር ግን እንደምታውቀው አንተም መንግስት፣ በእኔ አመለካከት ዶክተር አብይ የኢትዮጵያ ፕራይም ሚኒስተር ሆኖ መስራት የጀመሩት ገና አንድ ወራቸው ነው። ከዛ በፊት የተወሰነው የኢትዮጵያ አካል ከመንግስት ቀጥታ ፓወር ውጭ ነበር። በዛ መልኩ ሪፎርም ማድረግ አይቻልም ነበር። የተከሰሱ ሰዎች ከፈለጉ አንድ ቦታ ሄደው ከመንግስት ቁጥጥር ውጭ መሆን ከቻሉ፣ ህገ መንግስት ተጣሰ የሚሉ ክልሎች ደግሞ ወደ ፍርድ ቤት ሳይሆን በራሳቸው በፈለጉት መልክ ምርጫ አቋቁመው እኔ ፌዴራል መንግስት የሚለውን አልቀበልም የሚባልበት ሲስተም አንድ ሀገር ሊኖር አይችልም። ከዛ አልፈን ደግሞ እንዴት ተጀመረ ሲባል የተጀመረው 8,000 ወታደሮችን ሆስቴጅ በመውሰድ ነው፣ ጥቃት አድርሶ ማለት ነው። ያንን ደግሞ ዝም ብሎ ሊያልፍ የሚችል መንግስት የለም። እና ችግሮቹ ውስብስብ ናቸው። ከራሱ ከመንግስት ስትራክቸር፣ ከህጉ ድክመት፣ ከፍርድ ቤቶች ፋንክሽን ማድረግ አለመቻል፣ ስልጣን በትክክለኛው መሰረት ዴሞክራቲክ እና ፌዴራል ሲስተምን በተከተለ መሰረት ተበታትኖ አንዱ አንዱን ቼክ እየተደራረገ የሚካሄድበት ስርዓት የሌለበት ስለነበረ እያንዳንዱ ህገ መንግስት ተጣሰ የሚለው ሰው ሪዞርት የሚያደርገው ወይም ደግሞ እንደ ምርጫ የሚወስደው በራሱ ህገ መንግስት እንደተጣሰ ወስኖ በግሉ መፍትሄ ሰጥቶ በዛ መንቀሳቀስ። ያ ደግሞ በዛ አይነት ሁኔታ ሀገር ሊተዳደር አይችልም። ያ መስተካከል የሚችለው አሁን ነው። ለመጀመሪያ ጊዜ በእኔ አመለካከት አሁን ትግራይ ውስጥ እየተደረገ ያለው ከቀበሌ ከወረዳ ጀምሮ ህዝቡ የራሱን ሰዎች በሚፈልገው መልኩ መርጦ ራሱን ማስተዳደር የሚችልበት መንገድ በኢትዮጵያ በሙሉ ሊደረግ የሚችልበት ሁኔታ ካልተፈጠረ ችግር ይኖራል ወደፊትም። እና ያንን ማድረግ እስካሁን ድረስ አይቻልም ነበረ። አሁን ግን እኔ የማየው ያን የማድረግ እንዳውም ወደ ዴሞክራሲ የመሄድ እድል አለ። የአፄ ኃይለሥላሴ የንጉስ አገዛዝ ነበረ። ከዛ ወዲህ የተለያዩ ኃይሎች መርተዋል ሀገሪቷን። ስማቸው ዴሞክራሲ ነው፣ ዴሞክራቲክ ፌዴራል። መንግስቱ ኃይለማርያም ዴሞክራቲክ ፌዴራል ነበር የሚለው ኢትዮጵያ። እና ስሙን ብቻ ሳይሆን ማየት ያለብን እርግጥ ነበረው የሚል ላይ ሲስተሙ አልነበረም።
አቶ ደረጀ፣ ወደ ዶክተር አወል ከመመለሴ በፊት ጠቅላይ ሚኒስትር አብይ በዛች ሀገር ጠቅላይ ሚኒስትርነት መስራት ከጀመሩ ገና አንድ ወር ነው ብለዋል። በሳምንታት በፊት የተካሄደውን ውጊያና የተከተለውን የመጣውን ለውጥ ምክንያት አድርገው ይሆን ግልጽ ለማድረግ?
ትክክል ነው። እስከዛ ድረስ እውነቱን ለመናገር ማድረግ የሚችለው የሚያወጣው አንዳንድ መመሪያዎችን ተግባራዊ ሊሆን የሚችሉት በኢትዮጵያ ግዛቶች ውስጥ ትግራይን ቀንሶ በቀሩት ውስጥ ነበረ እና ከአንድ ወር ጀምሮ በጠቅላላው ኢትዮጵያ ውስጥ የሚሰራ የፌዴራል መንግስት አለ ብዬ ለማለት የምችለው አሁን ነው።
ዶክተር አወል እንደተከታተሉት አቶ ደረጀ ወደ ዲሞክራሲያዊ ሽግግር ለመሄድ እድሉ አለ ነው ያሉት። እርስዎ በበኩሎ ይህን ግጭት ተንተርሶ በጻፉት አንድ ጽሑፍ ላይ ጠቅላይ ሚኒስትር አብይ አህመድ ጦርነት ያወጁት ከክልሉ አመራር ጋር የነበራቸውን የርዕዮተ ዓለምና የፖለቲካ ልዩነት ለማወራረድ ነው ይላሉ። ያን በሰላማዊ መንገድ ያልተፈታ ልዩነት በጦርነት ሊፈቱ ያደረጉት ነው ይላሉ። በአንጻሩ በመንግስት በኩል በተደጋጋሚ የተገለጸው የክልሉ አመራሮች እዚያ በሚገኘው የፌዴራሉ ጦር ላይ ጥቃት በመፈጸማቸው ህግ የማስከበር እርምጃ ነው የሚል ነው በመንግስት በኩል በተደጋጋሚ የተገለጸው። እስኪ ወደ ሌላ ትልቅ ርዕስ ከመሄዳችን በፊት እርስዎም ያን ለማለት ያበቃዎትን ምክንያት ያስረዱን።
አቶ ደረጀ ያነሱት አብዛኛው ፖይንት ላይ እኔ ራዲካሊ የተለየ አመለካከት ነው ያለኝ። ኢን ኤኒ ኢቨንት የኔ መነሻ ፖይንት የሚሆነው አንድ መንግስት በተቻለ መጠን አይደለም የኖቤል ሽልማት የተሸለመና አገርን ሊያሸግር ይችላል ተብሎ ትልቅ ተስፋ የተጣለበት መንግስት መሪ ጦርነት እጅግ በጣም የመጨረሻው እርምጃ ነው መሆን መቻል ያለበት። በኢትዮጵያ ኮንቴክስት ኢትዮጵያ የገባችበት ጦርነት የመጨረሻው ነው ብዬ አላምንም። በምንም አይነት መልኩ ጠቅላይ ሚኒስትሩ ጦርነትን ሙሉ በሙሉ ሩራውት ማድረግ ነበረባቸው። ብዙ ጊዜ አሁን የመከላከያ ሰራዊት ጥቃት ደርሶበታል። እንዴት ነው የአንድ ሀገር መሪ የመከላከያ ሰራዊት ጥቃት ደርሶበት ዝም ብሎ የሚያየው? ቲፒኤልኤፍ ብዙ የማዕከላዊ መንግስቱን አንታጎናይዝ ለማድረግ ሲያደርጋቸው የነበሩ ነገሮች ነበሩ። ይህንን ሁሉ እንዴት ሊታገስ ይችላል የሚሉ ክርክሮች አሉ። እውነት ነው የትግራይ መሪ የነበረው ቲፒኤልኤፍ የፌዴራል መንግስትን አንታጎናይዝ ሲያደርግ ነበረ በብዙ አይነት መልኩ። አንዳንዶቹ አንታጎኒዝሞች በፌዴራል ስትራክቸር ውስጥ ችግር ያለባቸው አይመስለኝም። የሚጠበቁም ናቸው። ኢንፋክት ማንም ህገ መንግስታዊ ብሔራዊ ፌዴራሊዝምን አንደርስታንድ የሚያደርግ ግለሰብ ኢትዮጵያን ህገ መንግስት የሚያውቅ በክልል መንግስትና በፌዴራል መንግስቱ መካከል የሚኖረን አለመግባባት ችግር አድርጎ የሚያይ ከሆነ ህገ መንግስቱን አልተረዳም ማለት ነው። የህገ መንግስቱን ፋውንዴሽናል ሎጂክ አልተረዳም ማለት ነው። በአብዛኛው በፌዴራል መንግስትና በክልሎች መካከል ብዙ አንታጎኒዝሞች አሉ፣ ብዙ ክርክሮች አሉ፣ ብዙ አለመግባባቶች አሉ። በአብዛኛው እነዚህ አለመግባባቶች የሰለጠነው አንገድ ላይ ፍርድ ቤት ሄደው በዛ መልኩ ይፈታሉ። አንፎርችኔትሊ ኢትዮጵያ ውስጥ እዛ ቦታ ላይ አልደረስንም እና ነገሮች በኃይል አንዳንድ ጫና በተሞላባቸው እና አልቲሜትሊ አሁን ባየነው ሁኔታ በጦርነት የሚፈቱበት ሁኔታ አለ። በእኔ እይታ ጠቅላይ ሚኒስትሩ ጦርነትን ሙሉ በሙሉ ሩል አውት ማድረግ መቻል ነበረበት፣ ችግር እንኳን ቢኖር። አሁን ትግራይ ውስጥ ተደረገ የሚባሉ አንዳንድ የምናያቸው የምንሰማቸው ዜናዎች ኢትዮጵያ እንደ አገር ወደፊት ልትኖር የምትችለው ሊኖራት የሚችለው እድል ፈንክሽናል የሆነ ዲሞክራሲ መገንባት አንጻር እነዛን እድሎች ያመናመነ እንጂ ያጠናከረ አይደለም። በእኔ እይታ ጠቅላይ ሚኒስቴር መሆን የጀመሩት አሁን ከቅርብ ጊዜ በኋላ ከጦርነቱ ካለቀ በኋላ ነው የሚለው እኔ አይ ፋይንድ በጣም አስቶኒሽንግ። ምክንያቱም ምንድን ነው ከጠቅላይ ሚኒስቴር የሚጠበቀው? ማንም ሰው የእሳቸውን ውሳኔ በምንም አይነት መልኩ ሳይቃወም ሙሉ በሙሉ 100% ስልጣን ኖሯቸው የፈለጉትን ነገር ማድረግ አለባቸው ነው። ያ አመለካከት ከየት እንደሚመጣ ትንሽ ይቸግረኛል።
እዚች ላይ
አቶ ደረጀ፣ እሺ
ጦርነት የመጨረሻው ነው ሪዞርት መሆን ያለበት የሚለው ላይ ይስማማል። ነገር ግን አንድ የፌዴራል ጦር ባልጠበቀበት ጊዜ ፕሪኤምፕቲቭ ስትራይክ ወይም ደግሞ ምናልባት አታክ ሊያደርገኝ ስለሚችል ቀድሜ አታክ ላድርገው ብሎ የአንድ ክልል መንግስት አታክ አድርጎ 8000 ወታደሮች ሆስቴጅ ወስዶ ከዛ መንግስት ያንን አይቶ ዝም ማለት አለበት የሚባል ነገር ሊኖር ይችላል? አይ ዶንት ቲንክ ሶ። አይመስለኝም። የትኛውም ሀገር ያንን አያደርግም። እስከ መጨረሻው መጠበቅ አለበት የሚባለው እንግዲህ ከዛ ሊያልፍ የሚችል አይመስለኝም። ወይም ደግሞ አይ ፕሪኤምፕቲቭ ስትራይክ ወይም መጀመሪያ አታክ ያደረገው ቲፒኤልኤፍ አይደለም የሚል ከሆነ ዶክተር አወል እሱ ሌላ የፋክት ጥያቄ አለ ማለት ነው። እዛ ላይ መነጋገር እንችላለን። ያንን አክሴፕት የሚያደርግ ከሆነ ከዛ መነሳት አለበት። ያንን ሳይጠቅስ ግን እስከ መጨረሻው ወይም መጀመሪያው የሚለው ላይ መግባት አይቻልም። ያንን ክሊር ማድረግ አለ። ሁለተኛ እኔ ያልኩበት ምንድነው፣ ዶክተር አብይ ትግራይ ውስጥ ስልጣን አልነበረውም ለማለት የፈለግኩት ቀድሞ የሴኩሪቲ ኃላፊ የነበረው አቶ ጌታቸው አሰፋ ተከሶ እሱን ለማሰር በፍርድ ቤት ትዕዛዝ ይዘው የሄዱ የፌዴራል ፖሊሶች ታስረው ነው የተመለሱት፣ እሱን መያዝ አትችሉም ተብለው። ከዛ ደግሞ የፌዴራሉን ጦር የክልላል የፌዴራሉን ጦር ሊመራ የተላከው ጀነራል ደግሞ አንተ ቦታህን አትይዝም ተብሎ ተከልክሎ ነው የተመለሰው። ስለዚህ የራሱን ጦር የፌዴራሉን ጦር መሪ መላክ የማይችል የፌዴራል ፍርድ ቤት ማሰሪያ ያዘዘበትን ሰው አስሮ ማምጣት የማይችል ፕራይም ሚኒስተር ስልጣን የለውም እዛ ክልል ውስጥ አልኩት በዛ ምክንያት።
ዶክተር አወል ወደ እርስዎ ልመለስ ነው። አቶ ደረጀ ለሰጡት ማስተያየት መልስ መስጠት ይችላሉ? ጦርነት የመጨረሻ አማራጭ ነው የሚለውን እስከምረዳው ድረስ ሁለታችሁም ተስማምታችሁበታል፣ ብዙዎች የሚስማሙበት ይመስለኛል። ነገር ግን ጠቅላይ ሚኒስትር አብይ ከአሁን ቀደም የሚወቀሱት በሀገር ውስጥ በሚታዩ ቀውሶች እርምጃ አይወስዱም፣ ታጋሽነታቸው ከመስመር ያለፈ ነው። ፍጥጫ ከገቡት የክልሉ አስተዳደርም ከህወሓት አመራሮችም ጋር ህጋዊ እርምጃዎችን ለመውሰድ ዳተኛ ናቸው። በሞከሩም ጊዜ አሁን አቶ ደረጀ የገለጿቸውን አይነት ምላሾች ሲሰጡ የኃይል እርምጃዎችን ላለመውሰድ በሚያደርጓቸው ቁጥብነቶች ደካማ መንግስት ተመስለው ይቀርቡ ነበርና ጦር ላይ የተፈጸመ ጥቃት መሆኑን ትክክል ነው ብለን ከተቀበልን የህወሓት አባል የሆኑ አንድ ሰው ከዚህ ቀደም ተናግረዋል አስቀድሞ ለመከላከል የተደረገ እርምጃ መሆኑን ከህወሓት ምንጮች መሰረት ማድረግ እንችላለን እና ከሆነ መቼ ነው አንድ መንግስት የኃይል እርምጃ መውሰድ የሚችለው ከህግም አንጻር?
ክርክሩ ይበልጥ በከረረ ሁኔታ በነገው ምሽት ይከተላል። እንዳይመልጦ ያዳምጡት። አመሰግናለሁ ተከራካሪዎቹን እንዲሁም አሉላን። ወደ ተከታዩ ዘገባ እንለፍ። በቅርቡ በትግራይ ክልል የተካሄደውን ግጭት ጀምሮ በተለያዩ አካባቢዎች የሚነሱ ያለመረጋጋት ሁኔታዎችን መገናኛ ብዙሃን የሚዘግቡበት መንገድ በአብዛኛው ኃላፊነት የጎደለው እንደሆነ የሚናገሩ ምሁራን ጥቂት አይደሉም። በግጭት ዘገባ ወቅት የመገናኛ ብዙሃን አዘጋገብ ምን መምሰል አለበት? ኃላፊነታቸውስ እስከ ምን ይደርሳል? ስትል ስመኝሽ የቆየ የጋዜጠኛነት መምህራንና ባለሙያዎችን አነጋግራለች። እንደሚከተለው ይቀርባል።
ኢትዮጵያ ውስጥ ያለው የፖለቲካ አለመረጋጋት ለተደጋጋሚ ግጭቶች፣ የሰው ህይወት መጥፋት፣ መፈናቀልና የንብረት ውድመት እየዳረገ ነው። እነዚህ ግጭቶችና ጥላቻቸው የሚሄዱት ማህበራዊ፣ ኢኮኖሚያዊና የስነ ልቦና ቀውሶችም በተለያዩ የሀገር ውስጥና የውጭ መገናኛ ብዙሃን ይዘገባሉ። ሆኖም በግጭት ወቅት ከኢትዮጵያ የሚወጡ ዘገባዎች በአብዛኛው ኃላፊነት የጎደላቸውና ሁኔታውን የሚያባብሱ ናቸው ሲሉ የጋዜጠኝነት መምህራንና አጥኚዎች ይተቻሉ። ከነዚህ አንዱ አቶ ሚካኤል ሲሳይ በጋዜጠኝነት ያገለገሉ የኮሙኒኬሽንና ሚዲያ ባለሙያ ናቸው። በኢትዮጵያና በኤርትራ መካከል በነበረው ጦርነት ወቅትም የተባበሩት መንግስታት ካቋቋመው የሰላም አስከባሪ ቡድን ጋር በመሆን መገናኛ ብዙሃንን የማስተባበር ስራ ሰርተዋል። የሰላም ጋዜጠኝነት ላይም ጥናት አጥንተዋል። ታዲያ በአሁኑ ወቅት ኢትዮጵያ ውስጥ የሚታዩት የግጭት አዘጋገቦች እውነትን የማጣራትና የሚዛናዊነት ችግር በስፋት ይታይባቸዋል ሲሉ አስተያየታቸውን ይሰጣሉ።
ውጭ ያሉ ሚዲያዎችን ለምሳሌ በምናይበት ጊዜ ለመረጃ አክሰስ የለንም በሚል የተወሰኑ ሰዎችን ወይም ደግሞ የተለያዩ ቲንክ ታንክ አባላትን የግል አመለካከት በመያዝ ከዛ ጋር ነገሮችን የማሾር አይነት ነገር እና እውነታውን በደንብ ያልተገነዘበ ካልቸራል ኮንቴክስቱን ያላገናዘበ ወይም ደግሞ አውዱን መሰረት ያላደረገ አንዳንዴም የግል አመለካከትን የጨመረ ነው። አገር ውስጥ ደግሞ ካለው መረጃ ጥረትም የተወሰነ ነገር ነው የምናገኝ የነበረው። ከአንድ ወገን ወይም ከመንግስት ብቻ የሚሰጠውን መግለጫ ትንሽ ጥረት አድርጎ ወጣ ብሎ ከዛኛው በኩልስ ምን እየተደረገ ነው፣ ምን ህዝቡ መሀል ላይ እንዴት ነው የሚለውን አንድ ወገን የሆነ ሌላው ደግሞ መንግስት የሚለውን ቃል መልሶ ማስተጋባትም አይቻልም። ሚዲያው ሚዛኑን እንዳልጠበቀ የሚያሳይ ሁኔታ አለ። ስለዚህ ከሁለቱም አንጻር ሳይ ዜናው ከዚህ ግጭት በተለይ ልምድ ማነስም የሀገሩን ሚዲያ የውጭ ደግሞ አክሰስ ማጣት በሚሉት ምክንያት በደንብ የተዘገበና እውነቱ ለህብረተሰቡ በቅጡ ወጥቶ የታየበት ሁኔታ አላየው። መስመሩን የሳተና እምብዛም ከሚዲያ ባለሙያ አንጻር ሳየው ብዙም የሚያስደስት ያልነበረ ነው።
መገናኛ ብዙሃን የህዝብ አይንና ጆሮ ናቸው የሚሉት አቶ ሚኪያስ በአሁኑ ወቅት ጫፍ ይዘው የሚዘግቡ ጋዜጠኞች መብዛት ህብረተሰቡ ላይ የሚያደርሰው ተጽዕኖ የከፋ መሆኑንም እንዲህ ያስረዳሉ።
በጣም የከፋ ተጽዕኖ ነው የሚያመጣው። ምክንያቱም አዳማጩ ሌላ ምክንያት ስለሌለው የአዳማጭ አይንና ጆሮ ሆኖ ነው ሚዲያ የሚያገለግለው እና ጉዳቱ ለአንድ ቀን፣ ለሁለት ቀን፣ ለአንድ ግለሰብ፣ ለሁለት ግለሰብ አይደለም። ዘለቄታ ያለውና አንደኛ ሚዲያውን ታማኝነት የሚያሳጣ፣ ሁለተኛ የተዛባ መረጃ አስተላልፎ ሰዎች ያልተገባ አስተሳሰብ በዛም አስተሳሰብ ተመስርተው እርምጃ ሊወስዱ ይችላሉ፣ አስተሳሰብ ሊገነቡ ይችላሉ እና ያን ሁኔታ ስለሚፈጥር በጣም አስከፊና አስቀያሚ ነገር ነው። እምብዛም ማያስደስት ማህበረሰብን በዘለቄታው በጋራ ላያስኖሩ የሚችሉ የተለያዩ ትርክቶች፣ እውነት ያልሆኑ ትርክቶች ከየቦታው ይንጸባረቃሉ። እነዛ ደግሞ ማህበረሰቡ አብሮ የኖረበትን የተሳሰረበትን ገመድ ቋጠሮውን ለማላላት በር ይከፍታሉ።
ጋዜጠኝነት በማንኛውም ወቅት ቢሆን እውነት ላይ መሰረት ያደረገ ሚዛናዊ መረጃዎችን ማቅረብ የሚጠይቅ ሙያ ነው። ይህ ኃላፊነት በተለይ በግጭት ወቅት የከበደ እንደሚሆንና የተለየ ጥንቃቄ እንደሚፈልግ የሚገልጹት ደግሞ በሚሲሲፒ ዩኒቨርሲቲ የጋዜጠኝነት ክፍል መምህር የሆኑት ዶክተር ዘነበ በየነ ናቸው። በአሁኑ ወቅት ከኢትዮጵያ የሚወጡ ዘገባዎች ጉዳዮችን የሚያራግቡና ስሜታዊነት የሚታይባቸው ናቸው የሚሉት ዶክተር ዘነበ እውነታዎችን ቢሆኑ እንኳን እንደወረዱ ማቅረብ ተገቢ እንዳልሆነ ይገልጻሉ።
አንድ ነገር እውነት ስለሆነ ብቻ ለህዝብ አይቀርብም። እውነትም ሆኖ ያ መረጃ ግጭትን የሚያስፋፋ ከሆነ፣ አገር ላይ አደጋ የሚጥል ከሆነ፣ በህዝቦች መካከል መተማመንን የሚሸረሽር ከሆነ የግጭት አዘጋገብ እያንዳንዱ የምንዘግበው ሁኔታ የምንዘግብበት መንገድ ችግሮችን እና ግጭቶችን ሊፈታ በሚችል መልኩ አቅጣጫ ሊጠቁም በሚችል መልኩ መሆን መቻል አለበት። ምክንያቱም አንድ ነገር እውነት ስለሆነ ብቻ ወይንም ስለተደረገ ብቻ እንዳለ አይወርድም።
መገናኛ ብዙሃን ኃላፊነታቸውን ሲወጡ ሀገርን ከአደጋ ማዳን ይችላሉ የሚሉት ዶክተር ዘነበ በጎረቤት ሀገር ሩዋንዳና የቀድሞ ዩጎዝላቪያ አካል በነበረችው ኮሶቮ በአልባኒያና በሰርቢያን ብሔሮች መካከል በደረሰው እልቂት የመገናኛ ብዙሃን ኃላፊነት የጎደለው ዘገባ ትልቅ አስተዋጽኦ እንደነበረ ያስታውሳሉ።
ምናልባት ከሩዋንዳ በላይ ኤግዛምፕል ሊሆን የሚችል ነገር ያለ አይመስለኝም። በሩዋንዳ ምናልባት the fastest genocide in human history የምንለው ሊከሰት የቻለው በሚዲያው አቀነባባሪነት፣ በሚዲያው እርዳታ ጋዜጠኞች ኃላፊነታቸውን በአግባቡ ባለመወጣታቸው ነው። ኮሶቮም እንደዛው አይነት ኤግዛምፕል መስጠት ይቻላል። ህጻናት ልጆች ኤትኒክ አልባኒያን ሲሆኑ ኳስ በሚጫወቱበት ሰዓት ኳሳቸው ወደ አንድ ግቢ ይገባል። ኳሳቸውን ለማምጣት በሚገቡ ሲሞክሩ ውሻ ይከተላቸዋል። ውሻውን ለማምለጥ በሚሮጡበት ሰዓት ሳያስቡት የተጠራቀመ ውሃ ወይም ኩሬ ውስጥ ይገቡና ይሞታሉ። ጋዜጠኞች ይህንን ክስተት ሳያጣሩ ሰርቢያኖቹ ሆን ብለው ህጻናቶችን አጥቅተዋቸው ወይም ጨምረው እንደገደሏቸው አድርገው ሪፖርት አደረጉ። በማግስቱ የአካባቢ አይቶት የማያውቀውን ግጭት አስተናግዷል።
ባለፉት አመታት በኢትዮጵያ የመገናኛ ብዙሃን እንቅስቃሴ ዙሪያ የተለያዩ መሻሻሎች ቢታዩም በአሁኑ ወቅት የሚታየው የግጭት አዘጋገብ ግን ሙያው አሁንም ብዙ ስልጠናዎችንና ጥናቶችን እንደሚጠይቅ ያሳየ መሆኑን ባለሙያዎቹ ያሰምሩበታል። በተለይ ማህበራዊ ሚዲያ የተቋም ሚዲያዎች ላይ ኃይሉን ያሳየበት ጊዜ ነው የሚሉት ዶክተር ዘነበ በቅርብ ጊዜ በማህበራዊ ሚዲያ በተሰራጨ ፕሮፓጋንዳ ምክንያት በማይማር በሚገኙ ሙስሊሞች ላይ የደረሰው እልቂት በኢትዮጵያም እንዳይደገም ጥንቃቄ ማድረግ እንደሚያስፈልግ አበክረው ይገልጻሉ።
ኃላፊነት የጎደለው ነገር ምናልባትም የራሳችንን ንዴት ለማውጣት ወይም የተወሰኑ የሰዎችን በቀል ለመወጣት ብለን የምናደርገው ነገር በህዝብና በሀገር በመንግስት ላይ ከፍተኛ ጫና እና ጉዳት ሊያስከትል እንደሚችል ማወቅ መቻል አለበት። ሶሻል ሚዲያ ላይ የምንለቃቸው መረጃዎች በምን መልክ እኛን፣ ወገናችንን፣ አገራችን፣ መንግስታችንን ሊጎዳ እንደሚችል መገንዘብ መቻል አለብን። እኛ ሶሻል ሚዲያ ላይ የምናወጣው መረጃ ሌሎች ለምን እንደሚጠቀሙበት አናውቅም። ይህንን ደግሞ እስካሁን እያስተዋልን ይመስለኛል።
በማህበራዊ ሚዲያ የሚሰራጩ ጽንፍ የያዙ መረጃዎች በህብረተሰብ መካከል ያለውን ክፍፍል እያሰፋ መሆኑን አቶ ሚኪያስም ይስማሙበታል። አንዴ የተሰራጨን ሐሰተኛ መረጃ ማረም አስቸጋሪና ጊዜ የሚወስድ ነው የሚሉት አቶ ሚኪያስ ግለሰቦችም ሆኑ ተቋማት በማህበራዊ ሚዲያ የሚወጡ መረጃዎችን እየተከታተሉ የሚያርሙበት አሰራር እንዲኖራቸው ይመክራል።
እንዴ ተደረኩኝ የውሸትም የእውነትም እንዴ ሆንኩኝ መረጃ በሌለው መልኩ ያደረጉ ሰዎችን ሴንሴሽናል በሆነ መልኩ በመቀስቀስ በዛ መድረክ ፈጥሮ በማስተዳደብና ጽንፍ የረገጠ ፖላራይዝድ የሆነ ሐሳብ እስከ መፍጠር ድረስ የሚከደበት ሁኔታ አለ። ይሄ መከታተል ያስፈልጋል። መጀመሪያ ግለሰቦች ይጀምራል። ግለሰቦች ለምንድን ነው ማድረገው የሚል ነገር ተጠበቅባቸዋል። ከዛ ቀጥሎ ደግሞ በተቋም ደረጃ ማህበራዊ ሚዲያዎች የሚያወጧቸው መረጃዎች ክትትል ያስፈልጋቸዋል። ከተቻለ ደግሞ በተለያዩ ሚዲያ አማካይነት እዚህ ቦታዎች ላይ እንዲህ የተባሉ ነገሮች እንዲልክነት ስለሌላቸው ብሎ የማረሚያና ህብረተሰብን የማንቃት ሁኔታ ያስፈልጋል።
እንደ አውሮፓውያን አቆጣጠር በ2008 ዓ.ም በኬንያ የተደረገውን ምርጫ ተከትሎ በተነሳው የብሔር ግጭት የከፋ ጉዳት ሳይደርስ እንዲቆም መገናኛ ብዙሃን ትልቅ ሚና እንደተጫወቱ ባለሙያዎች ያስታውሳሉ። በኢትዮጵያም መገናኛ ብዙሃን በተለይ ለግጭት ወቅት የተለየ አዘጋገብ ደንብ ማዘጋጀት፣ ከግለሰባዊ ስሜት የጸዳና ማጣራት የተደረገበት ሚዛናዊ ዘገባዎችን በማውጣት ሀገር ላይ የሚደርሱ አሉታዊ ተጽዕኖችን በመቀነስ ኃላፊነታቸውን እንዲወጡ ይመክራሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አመሰግናለሁ ሊሊ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች፣ ወደ ተከታዩ ዝግጅት እንሸጋገር። የኢትዮጵያ መገናኛ ብዙሃን ብሔረተኝነት የሚል ጥናት በአዲስ አበባ ዩኒቨርሲቲ የጋዜጠኛነትና ኮሚኒኬሽንስ ዲፓርትመንት መምህር ዶክተር ሙላቱ አለማየሁና በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ የጋዜጠኛነት መምህር ቴሬሽ ዳል ባለፈው ሳምንት ይፋ ተደርጓል። ጥናቱ ከጥር 2011 ዓ ም እስከ ታህሳስ 2012 ዓ ም በነበረው የአንድ ዓመት ጊዜ ውስጥ በተሰሩ ዜናዎች ላይ ያተኮረ ሲሆን በተጨማሪም ከ25 በላይ ዋና ዋና የሚባሉ የመገናኛ ብዙሃን ተቋማትን እንዲሁም የብዙ ጋዜጠኞችን ቃለ መጠይቅ ያካተተ መሆኑ ተገልጿል። በጥናቱ መሰረት የኢትዮጵያ መገናኛ ብዙሃን ግጭቶችን ከማብረድ ይልቅ እንደየሚሰሩበት ተቋም ወገንተኛነት ለአንድ ብሔር የወገኑ መሆናቸው፣ ግጭትን በሚያባብሱ ዘገባዎች ላይ ማተኮራቸውና ሆን ብለው የተበዳይነት መንፈስን ለመጫን እንደሚሰሩ ተገልጿል። ኤደን ገረመው ዶክተር ሙላቱ አለማየሁን አነጋግራ ተከታዩን አሰናድታለች።
መገናኛ ብዙሃን በዓለም ላይ አገልግሎት መስጠት ከጀመሩበት ጊዜ አንስቶ የሕዝብ ድምጽ እንዲሆኑ ከባድ አደራ ተጥሎባቸዋል። ጋዜጠኞችም ሆኑ የመገናኛ ብዙሃን ተቋማትም ከሃይማኖት፣ ከብሔር እንዲሁም ከፖለቲካ ፓርቲ ወገንተኝነት በጸዳ መልኩ እውነታውና ሚዛናዊነትን ጠብቀው ለሕብረተሰቡ እንዲያደርሱ እለት እለት ከባድ የሆነ የስነ ምግባር ኃላፊነት ይጠበቅባቸዋል። ይሁንና እነዚህ መርሆች በተለያዩ ጊዜያት ይጣሳሉ። ወደ ኢትዮጵያም ስንመጣ አያሌ ጊዜ መርሆቹ እንደተጣሱ የሚነገር ሲሆን ከቅርብ ጊዜ ወዲህም መገናኛ ብዙሃን የብሔር ወገንተኝነት የሚታይባቸው እየሆኑ እንደሄዱም ይነገራል። በቴሬሽ ዳልና በዶክተር ሙላቱ አለማየሁ የተሰራው የኢትዮጵያ መገናኛ ብዙሃን ብሔርተኝነት የተሰኘው ጥናትም በዋናነት በዚህ ዙሪያ ያተኩራል።
ዋና ዓላማው በአሁኑ ወቅት በኢትዮጵያ ሚዲያዎችና ብሔርተኝነት ምን ይመስላል የሚለውን መስተጋብር ለማየት ነው። ማን ነው ኢንፍሉዌንስ እያደረገ ያለው? ምኑ ጎልቶ የመጣው? ምንድን ነው መሆን አለበት የሚለውን የሚመለከታቸው አካላት የራሳቸውን እርምጃ እንዲወስዱ ቆም ብለው እንዲያስቡበት፣ ለምሳሌ መገናኛ ብዙሃን እንደዚህ ነው እንደዘገባ ብለው ከውጭ እንደው በገለልተኛ ወገን ሲጠና ሚዲያችን ይህን ይመስላል የሚለውን ነገር እንዲያውቁና መለስ ብለው ራሳቸውን እንዲቃኙ ማስቻል ነው አንደኛው። ሁለተኛው ሌሎች አካላት ለምሳሌ መንግስታት፣ እዚህ ዶነርስ፣ ሌላም እነዚህ ዋና ደጋፊዎች ናቸው ምንላቸው የኢትዮጵያ ሚዲያ አሁን ያለበት ሁኔታ ተረድተው ምን አይነት ድጋፍ ነው የሚያስፈልገው፣ ምን ምንድን ነው መደረግ ያለበት የሚለውን ነገር እንዲያውቁ ለማስቻል ነው። ሶስተኛ ኢትዮጵያ ሚዲያ ከብሔርተኝነት አንጻር ተጠንቶ አይታወቅም። ብሔርተኝነት በእኛ ሀገር በፖለቲካ ውስጥ ገብቷል። ከፖለቲካውም አልፎ እንደው ትራንስፖርት ውስጥ ገብቷል። መኪኖቻችን ኮድ የሚሰጣቸው እንደዚህ ባንኮች አሁን በዘር ነው። ይሁንና ሚዲያዎች ግን ምን ይመስላሉ የሚለው እስካሁን አልተጠናም እና የተጠና ጥናት ነው።
ዶክተር ሙላቱ ጥናቱ የቃለ መጠይቅና የመጠናዊ ጥናት ዘዴዎችን አጣምሮ የያዘና ሳይንሳዊ ይዘቱን ሳይለቅ የተሰራ መሆኑን ገልጸው እጅግ ብዙ የመገናኛ ብዙሃን ተቋማትና ጋዜጠኞች የተሳተፉበትና በዋናነት ዜናዎች ብቻ የተገመገሙበት እንደሆነም ያስረዳሉ።
ቀረ የሚባል ነገር እንዳይኖር ሁሉንም ወገኖች ያካተተ ወይም ከሁሉም ወገኖች የተሰበሰበ ሀሳብ የተካተተበት ማለት ነው። ይህንን ቃለ መጠይቅ ሲያደርግ ያደረገው ሰር ይሰጣለ። ከዛ ሁለተኛው ሜቶዶሎጂ ደግሞ ወደ 10 የሚሆኑ የሀገራችን ሚዲያዎችን ይዘታቸው ምን ይመስላል የሚለውን ማየት ነው የሞከርነው። ይሄ በ2019 በፈረንጆቹ አቆጣጠር ማለት ነው የተከሰቱ ዋና ዋና የምንላቸው ጉዳዮችን መሰረት አድርገን ነው ያጠና ነው ማለት ነው። 10 ሚዲያዎች ከፌዴራል አለ፣ ከክልል አለ፣ ከግል አለ፣ ሁሉንም ስብጥር ያዘ ነው ማለት ነው። ጋዜጦች 3 ጋዜጦች አሉ። አንደኛው የመንግስትና በፌዴራል ደረጃ የሚሰራቸው ሁለቶቹ ግን የግል ናቸው ማለት ነው። እነዚህ 10 አይነት ኬዞችን ደግሞ መረጥ ለምሳሌ በእኔ 15 የአማራ ክልል ግድያ ምን ይመስል ነበር በሚዲያ ውስጥ ልክ የተዘገበው ጃዋር በኦክቶበር 12 አካባቢ በፌስቡክ ፖስት ካደረገ በኋላ ሚዲያዎች እንዴት ነው የዘገቡት? የ11 በሚል ደግሞ የሲዳማው ኬት እንዴት ነው የተዘገበው? የቅማንት ኬት እንዴት ነው የተዘገበው? የወልቃይት ኬት እንዴት ነው የተዘገበው? የሚሉ የተለያዩ ኬዞች መጡ። እነዚህ ኬዞች የኢትዮጵያን የፖለቲካ ኤንቫይሮንመንት ለምሳሌ ዋና ዋና ነው የቅማንት ኬት እንዴት ነው የተዘገበው? የወልቃይት ኬት እንዴት ነው የተዘገበው? የሚሉ የተለያዩ ወደ 8 የሚደርሱ ዋና ዋና ኬዞች መጡ። እነዚህ ኬዞች የኢትዮጵያን የፖለቲካ ኤንቫይሮንመንት እንዴት አድርገው ሊያሳዩ የሚችሉ ናቸው ማለት ነው። ሁልጊዜም ሰፊ ልዩነት ሊታይ የሚችለው እንደዚህ በጣም ሴንስቲቭ ኬዞች ሲከሰቱ ስለሆነ እነዚህን ኬዞች የመለየትና እነዛ ጋር ትኩረት አድርጎ እነዛ ኬዞች በተፈጠሩበት ወቅት የተዘገቡ ዘገባዎችን በመፈለግ ምን አይነት ትንታኔ ሰጡ የሚለውን ለማየት ነው የተሞከረው። ኮንቴንቱ ላይ የፍሬሚንግ አናሊስት የተጠቀምነው ሚዲያዎች እንዴት አይነት እይታ ነበራቸው የሚለውን ነው ለማየት ሞክረን።
ዶክተር ሙላቱ ከጥናቱ ማጠቃለያ በመነሳት የኢትዮጵያ መገናኛ ብዙሃን ከጋዜጠኝነት ስነ ምግባር ይልቅ ወደ ብሔሮች የወገኑ መሆናቸውንም መደምደሚያ ላይ መደረሱን ያስረዳሉ።
ጋዜጠኛው ሲዘግብ ጋዜጠኛው በምን መልኩ አየው ብለን ስንል አብዛኛው ድምጸቱ የጋዜጠኞች ስሜት ጎልቶ የሚታይበት ነበር። በሚገርም ሁኔታ ምንም አይነት መረጃ ሳይጠቀም አለው ዝም ብሎ ትርክት አላል የምንሰማው ፌስቡክ ላይ እንደና በማህበራዊ ገጻት የምንሰማው ልክ እዛ ጋር ፎከስ አድርጎ ረጃጅም ትርክቶችን ጋዜጠኛው ያለ ቦታ አገኛለች ማለት ነው። ያ ስማች ነው። ይህ ምንም ያሳየናል የብሔር ኢሹ ወይንም ብሔርን መሰረት ያደረጉ ጉዳዮች ሲከሰቱ ሚዲያዎች ሆን ብሎ በቃ በጣም አዌር ነው እንደሚጠብቁና ለዛ ትኩረት ሰጥተው በቻሉት አቅም ለነሱ በሚያደላ መልኩ የሚጠቅሙበት እይታ ይፈናል ማለት ነው። ከኢንተርቪው ያገኘ ነው መገናኛ ብዙሀኑ ወደሙን ሳይወዱ ወደ ብሔር ያተኮረ ዘገባ እንደሚያቀርብ ኢንተርቪው ላይ ያደርጉት። እኔ አሁን ትኩረት ሰጠው የምችለው ለእኔ ብሔር ነው እንጂ ወይም እኔን ያጎላኛል ብዬ ለማስበው የፖለቲካ አሳቢ ለሚያንቀሳቀስ ፓርቲ ወይም ብሔር ነው እንጂ ለሌላው ጉዳይ የለኝም የሚል ግልጽ የሆነ ናሬቲቭ ነው ያገኘ ነው ከቃለ መጠየቁ ማለት ነው። ከቃለ መጠየቁ ጋዜጠኞች የሙያውን ስነ ምግባር ወደ ሁለተኛ ደረጃ ነው ያመጡት። መጀመሪያ ቅድሚያ ሰጡት ምንድን ነው የብሔርን እሳቤ የማጉላት በግልጽ ያደሉበት እና የተናገሩበት ነው ማለት ነው። ኛ ከኢንተርቪው ተደረገ ነው። ነገራችን ግን አንዳንድ ሰዎች ምን ብለው ይሰጡታል የዚህን ጥፋት የብሔር ሚዲያ አይኑር የሚል አይነት እሳቤ አርጋይቷል። በቀጥታ የብሔር ሚዲያ አይኑር የሚል እሳቤ የለውም። እንደዚህ አይነት በቀጥታም ይሁን በተዘዋዋሪ መንገድ ብሔሮች ካልቸራቸውን የፖለቲካ ፍልስፍናቸውን በማህበረሰብ ውስጥ ያላቸው መልካም ሳቢዎችን የሚያጎሉባቸው ሚዲያዎች ቢኖር በጣም በእጅጉ ይደገፋል። ግን ከዛ ስላለፈ ነው አሁን እኛ የኢትዮጵያ ሚዲያ ሞር የዘር ተኮር እየሆነ ነው ብለን ወደ ኮንክሉዥን የመጣ ነው። እና ለምሳሌ ክልሎች ሚዲያ መኖራቸው ጥሩ ነው። በጣም 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 ሲሄዱ ብሔር ተኮር የሆኑ ሚዲያዎች መኖራቸው በእጅጉ አይወደድም።
መገናኛ ብዙሃኑም ሆኑ ጋዜጠኞቹ ወገንተኝነታቸውን የሚያሳዩባቸው የተለያዩ ስልቶች እንዳሉም ከጥናቱ በመነሳት ያስረዳሉ።
ከዚህ ከኮንቴንቶቹ ከተመረጡት 10 ሚዲያዎች ያገኘናቸው ሁለት ዋና ዋና አንጓዎች አሉ ወይም ፍሬም ብለን የምንላቸው ማለት ነው። የመጀመሪያው አንድን ብሔር ከሌላኛው ብሔር የመለየት፣ የማናጠል፣ የማሳነስ፣ የማጠልጠል እሳቤን ይዞ የሚሰራ ሚዲያ ማለት ገለሉ ያደርጋል ማለት። በዚህ ውስጥ የተለያዩ ቴክኒኮችን ተጠቅሟል። በነገራችን ላይ ሚዲያዎቿ ይህን እንዳደረጉ አያውቁም። ቁምስልሽ ይህኛው ሪሰርቸሮቹ የሚሰጡት ፍልስፍና ነው ማለት እንችላለን። ለምሳሌ አንደኛው ቴክኒክ ዝምታን መምረጥ ነው። ሳይለንስ ወይም ፐርሚሽን ብለን የምንለው ማለት ነው። ይህኛው ዝምታ የራሱ ብሔር እስካልተጎዳ ድረስ እስካልተጠቃ ድረስ በፍጹም አይዘግቡም። በፍጹም ለምሳሌ 21 ተማሪዎች በደምቢዶሎ ታግተው ነበር። ዜናው ከመታገት አልፎ ሂውማን ቫሊዩስ አለው እና ከሂውማኒታሪያን አስፔክት እንኳን ሊዘገብ የሚገባው ነው። ከጥቂት ሚዲያዎች ውጭ አብዛኞቹ ሳይለንት ነው የነበር። ጉዳዩ መንካትም አልፈለጉ። ምክንያቱም ያ ጉዳይ የአንድ ብሔር ጉዳይ ነው ብሎ ስላሰቡ ዝምታን የመምረጥ ነው የነበረው ማለት ነው። ሌላኛው ያገኘነው ቴክኒክ የማደብዘዝ በቃ ነገሩ እንዳይታወቅ የማሸፋፈን ነገር አለበለዚያ ደግሞ ለፖለቲካል አድቫንቴጅ ሲሉ ወይም ለራሳቸውን ብሔር ለመጥቀም ሲሉ አደርዘው ካልፋሉ ያን ጉዳይ ማለት። ስለዚህ ይሄ ጉዳይ ባለመዘገቡ ምክንያት በሌላኛው ወገን ቂም፣ ጥላቻ ዲቨሎፕ አድርገው ይጠራሉ ማለት ነው። ይሄኛው አንዱ ሌላኛው ቴክኒክ ነው ማለት ነው። ተከፍ አድረሱ ሰው የማለት ምናልባት እዚህ ጋር እንደው ለአድማጭም በግልጽ ለማድረግ አንድ ነገር በግልጽ እስካልተዘገበ ድረስ ከጥቅሙ ይልቅ ጉዳቱ ነው የሚያመልስ ነው። ሌላኛው ዋናውን ጉዳይ ከመዘገብ ይልቅ የሆነ የማንጋደድ ትላንት የማድረግ አይነት ነገር ካሌ ኦክቶበር ላይ ጀዋር ያንተ ከተጻፈ በኋላ በርካታ ጥፋቶች ደርሷል። መንግስት እንዳመኑት 87 ሰዎች መሞታቸውን አረጋግጧል። ያን ተከትሎ አንዳንድ ሚዲያዎች ይሄ ጀዋር ችግር አይደለም የመንግስት ደካማነት ነው ብሎ ወደላ ጉዳይ ወደ ፖለቲካል ኢምፕሊኬሽን እንዲኖረው እና ሌላኛው ግን በማጥላላት መሞከር ዋናውን ችግር ያለመዘገብ አይነት እሳቤዎችን አሳይቶናል ማለት ነው። ሌላም ትላንትን ጊዜ ያልኩሽ ማለት ነው። ሌላኛው ቴክኒክ በጣም በሚገርም ሁኔታ ማማለል ማለት እንችላለን። ማማለል የኔ ክልል ታቃፊ ነው፣ የኔ ክልል ሰላም ነው፣ የኔ ክልል ልማት ብቻ ነው ያለው የሚለው ነገር ለማጉላት የተለያዩ መገናኛ ብዙሀን የሚዘግቧቸው ዘገባዎች ናቸው። ጥሩ ማሳያ የሚሆነው ለምሳሌ 2019 በኢትዮጵያ ፖለቲካ ውስጥ በጣም ብዙ ቀውሶች የታዩበት ዓመት ነው። በዛ ውስጥ በአብዛኛው ዩኒቨርሲቲዎች ዝግ ውስጥ ነበሩ ወይም በግጭት ውስጥ ነው ያሳለፉት። ምሳሌ እንደ ማሳያ ከአማራ ክልል፣ ከኦሮሚያ፣ ከአዲስ አበባ መቀሌ ሄደው የሚማሩ ተማሪዎች ኢንተርቪው ይደረግላቸው ነው እንደ መቀሌ አይነት ግን ወስና የለም ሰላም የተፈነበት ሀገርማ የለም ብሎ ለማሳየት የሚሞክር በዛ አካባቢ ተማሪዎች በልማት ስራ ሲሰማሩ በተለያዩ ጉብኝቶች ሲያደርጉ የሚያሳዩ ነገሮች አጉልተው የማውጣት ምን ለማሳየት እኛ ሰላም ነን፣ የእኛ ክልል ከሁሉም በላይ የተረጋጋ ኑሮ እየመራ ነው የሚለውን ለማሳየት ማለት ነው። በተቃራኒ ሌሎች ክልሎችም እንደዚህ አይነት ዘገባዎችን አካተውልናል ማለት ነው። ለምሳሌ ትዝልሽ ከሆነ የትግራይ ክልል ትምህርት ቢሮ ወደ አማራ ክልል ተማሪዎችን አልልክም ያለበት ወቅት ነበር እና ያንን ተከትሎ ሌሎች ሚዲያዎች በተለይ በአማራ ክልል ያሉና የአማራን አይዲዮሎጂ የሚደግፉ እዛ ክልል የመጡትን ሰዎች ኢንተርቪው በማድረግ የማሳየት ስራ ሰርተዋል ማለት ነው። በሁለቱ ክልሎች ይቻች ምሳሌ እንኳ ትምህርት የማማረን አይነት ስራ ይሳፈላል። ሌሎችም በኦሮሚያ ሚዲያዎችም እንደዚያ ነገሮች አይተናል ማለት ነው። የኔ ክልል ጥሩ ነው ብሎ የሚለውን ለማሳየት ቢዘገብ ጥሩ ነው፣ ምንም መጥፎነት የለውም። ይሁንና የተጠቀሙበት አጋጣሚ ግን ጥላቻ ነገር የሚገባ ስለሆነ ከጥቅሙ ይልቅ ጉዳቱ ያመዝናል ማለት ነው።
ከዚህ ቀደም በመገናኛ ብዙሃን መካከል ይታይ የነበረው ልዩነት የመንግስትና የግል የሚል እንደነበረ የሚያስታውሱት ዶክተር ሙላቱ አሁን ላይ ግን መገናኛ ብዙሃን ለራሳቸው የተለያዩ የብሔር ወክልናዎችን በመስጠት እኛና እነሱ የሚሉ ክፍፍሎችን በማተኮር እየሰሩ መሆኑን በመጥቀስ ተጨማሪ ስልቶችን እንዲህ ይዘረዝራሉ።
ይሄ በጣም በግልጽ የታየ ነው ማለት ነው። በዚህ ውስጥ የተለያዩ ቴክኒኮችን አይተናል ማለት ነው። የመጀመሪያው ይሄ ማጋለጥ ብለን የምንለው ኤክስፖዚሽን ብለነዋል። ማጋለጥ አንድ የፖለቲካ መሪ ወይም አንድ የክልል መሪ ለሌላ ሚዲያ ያለውን ነገር ይናገራል፣ እውነቱን ሶስተኛ ሚዲያ ከዛ ይወስድና ይኸው እነዚህ ክልሎች ይሄ ግለሰብ እንደዚህ እያደረገ ነው ብሎ መጥፎ ነገሮችን በማጉላት የእሱ ብሔር እንዲጠላው የማድረግ አይነት በጣም ተመርጣ መጥፎ የተባለችው ነገር ቸኮት ተደርጋ የምትዘገበባት ናት ማለት ነው። የኢትዮጵያ ሚዲያ በአጥናውት አንዱ አንዱን ኮት ሲያደርግ ተስተውሎ አይታወቅም። ይህ በፍጹም የታየበት ሁኔታ የለም። ሬር ነው። ደግሞ ሲምቦሊክ አታችመንት ያለው ነው። ታክቲካል ሶሊዳሪቲ እንለዋለን። ይሄ ጥበባዊ ትስስር ወይንም ምንም አይነት የብሔር፣ የቋንቋ፣ የጂኦግራፊ ግንኙነት የላቸውም። ግን ተወዲያ ሲነሳ፣ ሩቅ የሆነው ጉዳይ ሲነሳ እነዚህ ሚዲያዎች በጣም አግል ነው የመዘገብ እዚህ ጋር በጣም በስፋት ምናየው የቅማንትን ጉዳይ ነው። ቅማንት እንደምታውቂው በአማራ ክልል በማዕከላዊ ጎንደር የሚገኙ ብሔረሰቦች ናቸው። የቅማንትን ጉዳይ አማራ ክልል ካሉ ሚዲያዎች ይልቅ ኦሮሚያ ክልል ያሉ ወይም ትግራይ ክልል ያሉ ሚዲያዎች በስፋት ዘግቡ ይስተዋሉ ነበር። ይሄኛው ምን ለማለት ነው? አንድ የሆነ የሚያገናኛቸው ነገር አለ ማለት ነው። አንድ ምናልባት ገጽሰው እንዲወጡ፣ ሁለት ያኛውን ክልል ለማዳፍም በአንድ መሳሪያ ቢጠቀሙባቸው ማስበር ይንችላል። ጥሩ የ11 የሀዋሳውን ኬ ምንም አይነት ግንኙነት የላቸውም አብዛኞቹ ሚዲያዎች። በብሔር አይገናኙም፣ በጂኦግራፊ አይገናኙም። ግን ደቡብ ክልል ውስጥ ካሉ መገናኛ ብዙሀን ወይም ፌዴራል ላይ ካሉ መገናኛ ብዙሀን አንዳንድ የክልል ሚዲያዎች በጣም በስፋትና በጣም አግብሰው ሲዘግቡት እናያለን ማለት ነው። እነዚህ አይነት ነገሮች አላስፈላጊ የሆነ አታችመንት አላቸው ማለት ነው። ይህ አታችመንት በሌላ መልካም ጊዜ ቢሆን በጣም እጅግ የተሻለ ነበር። ይሁንና በሌሎች ጥሩ ነገሮች ሳይዘግቡ አንድ መጥፎ ነገር ሲከሰት ብቻ ትኩረት አድርገው እነሱ የሚፈልጉት ብሔር እንዲጠላል ማድረግ፣ የሚወዱት ብሔር ደግሞ አስፈላጊ ድጋፍ እንዲያገኝ ለማድረግ የሚጠቀሙበት ስልት ነው ማለት ነው።
በተጨማሪም መገናኛ ብዙሃኑ የተበዳይነት ስሜትን የኔ በሚሉት ብሔር ላይ ለማስረጽ አበክረው እየሰሩ መሆኑንም ጥናቱ እንዳመላከተ ያስረዳሉ።
የመጨረሻው የተበዳይነት ስሜት የቪክቲማይዜሽን ብለን የምንለው ነው። ወይስ አንድ ችግር ሲከሰት፣ አንድ ፖሊሲ ሲወጣ፣ መንግስት አንድ ነገር ሲያደርግ ይሄ የኔን ብሔር ይጎዳዋል ብሎ በጣም መጥፎ መጥፎ ነገሩን እያገዘፉ እያሳደጉ የሚታይበት ማለት ነው ቪክቲማይዜሽን ነው። በጣም ዴሊብሬትሊ በአንድ ግጭት ውስጥ በርካታ ጉዳቶች ናቸው የሚከሰቱ። የኢኮኖሚ አለ፣ ሰብአዊ ቀውስ አለ፣ ሌሎች ሌሎች። ይሁንና በዚህ ቀውስ ውስጥ የኔ ብሔር ነው ብቸኛው ተጎጂ። በፖሊሲ ውስጥ ይህ ፖሊስ መውጣት የኔን ብሔር በእጅጉ ይጎዳል ብሎ የማለት ነው ማለት ነው። ሌሎችም እንደዚህ አይነት ቴክኒኮች አሉ።
ዶክተር ሙላቱ አለማየሁ ሲያጠቃልሉም የሀሳብ ነጻነት ማለት የጥላቻ ንግግርን ማስፋፋትም ሆነ ማራገብ አለመሆኑን በመግለጽ መገናኛ ብዙሀን አቋም መያዝ እንደሌለባቸው ከሙያ ስነ ምግባር አንጻር አንስተው አስታውሰዋል። ጥናቱ በቀጣይ መንግስትና መገናኛ ብዙሀን እራሳቸውን እንዲመረምሩበት የተሰራ መሆኑንም ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
አመሰግናለሁ ዶክተር ሙላቱ እንዲሁም ኤደንን። ወደ ተከታዩ ዘገባ ነው። የተከበራችሁ አድማጮች፣ ቪኦኤ የትግርኛ ዝግጅት ክፍል በዚህ ምሽት አዲስ ፕሮግራም ይጀምራል። አዲሱ ፕሮግራም በጥያቄና መልስ የሚሸፈን ሲሆን የትግርኛ ስርጭታችን አድማጮች እንግዶችን በቀጥታ መጠየቅ የሚችሉበት ነው። ለጥያቄው መልስ በትግርኛ ለዛሬ ቅዳሜና ነገ እሁድ ዶክተር ግላውዲዮስ አርአያንና አቶ ግደይ ዘርአጽዮንን የጋበዘውን ፕሮግራም ከዚህ የአማርኛ ስርጭት ቀጥሎ እንድትከታተሉ የትግርኛ ዝግጅት ክፍል ይጋብዛችኋል። የአሜሪካ ድምፅ በጎርጎሪያኑ የዘመን ቀመር 2021 ዓመተ ምህረት ገብቶ እነሆ ሁለተኛ ቀኑ በከፊል ዓለም አልቋል። በከፊሉም እየተገባደደ ነው። አዲሱም ዓመት እነሆ ውሎ አደረና ደርሰን የተላመድን ይመስላል። መቼም ከ2020 የማይሻል አለ? ብዙ መከራ፣ ብዙ ሐዘን፣ ብዙ ትርምስ፣ ብዙ ሰቀቀን የታየበት። ለአዲስ ዓመት ሰላምና ጤና እንመኛለን። 2020 ግን እንደ እርግማን ሆኖ ሁለቱም ርቀውት አለፈ። እንኳን ሄደ ገፊ ዓመት። ለማንኛውም ኢትዮጵያ ውስጥ በተከናወኑ አበይት ጉዳዮች ዙሪያ መስፍን አራጌ ከምሁራን ጋር ያደረገውን ጭውውት አዳምጡ።
በወሎ ዩኒቨርሲቲ ታሪክ ትምህርት ክፍል ምሁራን አይን 2020 በኢትዮጵያና ኢትዮጵያውያን ዘንድ ስጋትና ተስፋ፣ ሀዘንና ደስታ፣ ስኬትና ተግዳሮቶች የተስተዋሉበት ነበር። የትምህርት ክፍሉ መምህር ዶክተር አለማየሁ ወርቅ ሆነ እንደሚሉት በተለይ በርካታ ፈተናዎችን ተቋቁሞ ኢትዮጵያን እንደ ኢትዮጵያ ማስቀጠል መቻሉን በስኬት ይዘክሩታል።
በስልጣን ላይ የነበሩ ቡድኖች ኢትዮጵያን በብሔር በሃይማኖት ሰፈር በእያንዳንዱ ሰፈር ገብተው የኢትዮጵያን ሕዝብ በብሔርና በሃይማኖት ከፋፍለውታል። ይሄ ደግሞ ብሔራዊ ስሜትና አንድነት እንዲዳከም አድርገውታል። ኢትዮጵያን መበታተን ነው የነሱ የመጨረሻ አጀንዳቸው ነበር። ስለዚህ ይህንን ሁሉ ተግዳሮት ተቋቁሞ ኢትዮጵያን እንደ ሀገር ማስቀጠል መቻሉ እጅግ በጣም ታላቅ የሆነ ስኬት ነው። አይደፈረ የነበረውን ስርዓት ረጅም ጊዜ የቆየ ልምድ ያላቸው በወታደራዊ ልምድ፣ በዲፕሎማሲ ልምድ፣ ገንዘብ ያላቸው፣ አቅም ያላቸው ሴራ ፖለቲካን በደንብ አድርገው ከትንስሱ ጀምረው እስከ መጨረሻ ድረስ ታወቁ ቡድኖች አንድ ወር ባልሞላ ጊዜ ውስጥ ይወድማሉ ይገረሰሳሉ ብሎ ማሰብ በማይቻልበት ሁኔታ ያንን የኢትዮጵያ መንግስት ጫናውን ተቋቁሞ ማስወገድ መቻሉ ትልቅ የሆነ ስኬት ነው ብዬ ነው ማስበው።
ረዳት ፕሮፌሰር ምስጋናው ታደሰም አመቱ በተወሰነ መልኩም ቢሆን የህግ የበላይነትን ለማረጋገጥ ሙከራ የተደረገበት እንደነበር ይጠቅሳሉ።
የኢትዮጵያን አንድነት ይፈታተኑ የነበሩ ምናልባትም ለሀገሪቱ መበታተን ምክንያት ሊሆኑ የሚችሉ አንዳንድ ብሔርተኛ ፖለቲከኞች የሚደፈሩ የማይመስሉ በህዝብ በብሔር በዘር ተደግፈው ግን ኢትዮጵያን ምናልባትም ሊያፈራርስ የሚችል የፖለቲካ አስተሳሰብ የነበራቸው ሰዎች በአንድ ይሁን በሌላ አጋጣሚ በህግ ቁጥጥር ስር የዋሉበት አመት ነበረና ይህ እንግዲህ አገር ውስጥ የነበረውን የዘር ፖለቲካ በተወሰነ መልኩ ውጥረቱን እንደቀነሱ መመልከት እንችላለን።
በአመቱ ውስጥ ከተስተዋሉ ስኬቶች መካከል የታላቁ ህዳሴ ግድብ ሙሌት መጀመር አንደኛው መሆኑንም ምሁራኑ ይናገራሉ።
ከመካከለኛው ዘመን ጀምሮ የኢትዮጵያ ነገስታት አባይን ለመገደብ የተለያየ ሙከራ አድርገዋል። እስከ ምኒልክ ድረስ ያሉት ከምኒልክም በኋላ ኃይለ ስላሴም የደርግ መንግስትም የኢህአዴግ መንግስትም እንደዚሁ በተለያዩ ዘመናት በተለያዩ ሁኔታ ሙከራዎች ተደርገዋል። እነዚያ ሙከራዎች ሁሉ ጫፍ የደረሱት የኢትዮጵያውያን የረጅም ጊዜ ትምኔት ስምረት ላይ የደረሰው በያዝነው የፈረንጆቹ 2020 ዓመተ ምህረት ነው። በተወሰነ መልኩም ቢሆን ውሃ መያዝ መጀመሩ ትልቅ ተስፋ ሰጪ ነበረ። የአባይ ግድብ ውሃ መያዝ መጀመሩ በተገለጸበት ዕለት በመላው የኢትዮጵያ ከተሞች የነበረው ትዕይንት፣ ሰልፍ፣ የህዝቦች ደስታ፣ እልልታ፣ እነዚህ ሁሉ ነገሮች የሆነ ያጫሩት የኢትዮጵያዊነት መንፈስ ነበረ።
በተለይ የመጀመሪያውን ዙር የታላቁ የኢትዮጵያ ህዳሴ ግድብ የውሃ ሙላትን ተከትሎ በተፋሰሱ ሀገሮች ሲደረግ የነበረው ድርድር ላይ የአሜሪካ ጣልቃ ገብነት ሰነዱን አዘጋጅተው ኢትዮጵያን አፏን ሸብበው እጃቸውን ጠምዝዘው እንዲፈርሙ ማድረግ እጅግ በጣም ከባድ እና አደገኛ የሆነ ሂደት ነው። ስለዚህ ይህንን ደግሞ በብልህነትና በአርቆ አሳቢነት ተቋቁሞ ያንን የመጀመሪያውን ዙር የውሃ ሙሌት በስኬት ማከናወን መቻላቸው ትልቁ ስኬት ነው።
ይሁን እንጂ አመቱ ኢትዮጵያ እንደ ሀገር በብዙ መልኩ የተፈተነችበት እንደነበር ዘርና እምነትን መሰረት አድርገው የተካሄዱ ጭፍጨፋዎችን በማጣቀሻነት ያቀርባሉ።
ኢትዮጵያ እንግዲህ የምትገኝበት አካባቢ በምስራቅ አፍሪካ እጅግ በጣም አስቸጋሪ በሆነ ቀጠና ውስጥ ስለሆነች በውጭና በሀገር ውስጥ ችግሮች እጅግ በጣም ተከባ ነው የምትገኘው። ብሔር ተኮር የሆኑ ጥቃቶች በተለያየ ክልሎች ላይ ይስተዋል ነበር። በተለይ በኦሮሚያ ክልልና በቤኒሻንጉል ጉሙዝ ላይ ከዚህ በፊት ኢትዮጵያ ውስጥ ያልተከሰቱ ችግሮች፣ ብሔር ተኮር የሆኑ ችግሮች በሀገር ውስጥ ላይ ተከስቷል። ይሄም ብዙ ሰዎችን ቤት አልባ አድርጓል። የብዙ ሰዎችን ህይወት አሳጥቷል። ብዙ ሰዎች ጥረው ግረው ያፈሩትን ጥሪትና ሀብት እንዲያጡ አድርጓል። አልፎ ጠርፎ ደግሞ ሀገር ብለው ከሚኖሩበት ሀገር ላይ ሀገራዊ ስሜትም ላይኖራቸው አንዱ ተግዳሮት ነው ብለን ማየት እንችላለን።
ይሄ የዘር ፖለቲካው የብሔር ፖለቲካው ጫፍ የረገጠበት አንድ ነገር ኮሽ ባለ ቁጥር ዘር ተመርጦ፣ ቋንቋ ተመርጦ፣ ብሔር ተመርጦ፣ የሚከተሉት ሃይማኖት ተመርጦ ሰዎች የሚገደሉበት የተገኘበት አመት ነበረ። እጅግ በጣም በርካታ ዜጎቻችን በዚህ ረግፈዋል። እንደው ለአብነትም ያክል የአርቲስት ሀጫሉ ሁንዴሳን ሞት ተከትሎ ምንም የማያውቁ ምናልባትም መሞቱን የማያውቁ መገደሉን የማያውቁ ለፍቶ አዳሪዎች ንጹሃን ዜጎች ህይወታቸውን ያጡበት አመት ነው። እነሻሸመኔ ባሉ አካባቢዎች ከተማ የተቃጠለበት በመቶ ሚሊዮኖች የሚደርስ የንብረት ውድመት የደረሰበት ኢሰብአዊ በሆነ መልኩ ከዚህ ቀደም በሀገራችን ታይቶ በማያውቅ መልኩ ሰዎች የተገደሉበት ለማድረግ ቀርቶ ለማሰብ በሚቸግር ሁኔታ ንጹሃን ዜጎች እጅግ የተጨፈጨፉበት አመት በመሆኑ ይሄ በጣም ያሳዝናል።
ከዚህ በተጨማሪ ዓለም አቀፉ የጤና ስጋት የሆነው የኮቪድ ወረርሽኝ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ፈተናዎችን እንዳስከተለ ፕሮፌሰር ምስጋናው ያስታውሳል።
ላለፉት 8ና 9 ወራት ከዩኒቨርሲቲ እስከ አጸደ ህጻናት ያሉ የትምህርት ተቋማት የተዘጉበት አመት ነው። ከዚህ በላይ ግን በእኔ እይታ ኮሮና በሀገራችን ካስከተለው የኢኮኖሚና ማህበራዊ ጉዳት ይልቅ በፖለቲካው መስክ ያሳደረው ተጽዕኖ ነው ከፍተኛ ብዬ አስባለሁ። በኮሮና ምክንያት በ2012 ዓ.ም ሊደረግ የነበረው ምርጫ መራዘም ነበረበት። ህጋዊ በሆነ መንገድ በህዝብ ተወካዮች ምክር ቤት፣ በፌዴሬሽን ምክር ቤት በተጠኑ ጥናቶች መሰረት ምርጫው እንዲራዘም የሆነበት አጋጣሚ አለ። በኢትዮጵያ ብቻ አይደለም፣ በብዙ የዓለማችን ሀገሮች ምርጫ የተራዘመበት አጋጣሚ አለ። ይህን ተከትሎ ግን በሀገራችን በተለይ ደግሞ ከህወሀት ጋር በተገናኘ መልኩ ከፓርላማው ውሳኔ በተቃራኒ ከፌዴሬሽን ምክር ቤት ውሳኔ በተቃራኒ ህወሀት በትግራይ ክልል ምርጫ ያደረገበት ያ ምርጫ እንደገና በምርጫ ቦርድ እውቅና ያላገኘበት ከዚህ ጋር ተያይዞ በትግራይ ውስጥ ያለው የጸጥታና የደህንነት ጉዳይ በመከላከያ ሰራዊቱ ላይ አደጋ እስከመጣልና በኋላም እንግዲህ ህወሀት ከመንበሩ የተወገደ የሚመስልበት ደረጃ እስኪደርስ ድረስ ከፍተኛ የሆነ የፖለቲካ ጫና ውስጥ ነው ያስገባል።
በመንግስት በኩል ችግሮችን ተከታትሎ በፍጥነት ለመፍታት የተደረጉት ሙከራዎች በቂ አለመሆናቸው ለንጹሃን ህይወት መቀጠፍ፣ ለንብረት ውድመት፣ ለአገር ደህንነት አለመረጋገጥ ምክንያት እንደነበርም አብራርተዋል። አመቱ በአውሮፓና አሜሪካ ኑሯቸውን ያደረጉ አንዳንድ ኢትዮጵያውያን ከህዝብ ይልቅ ለፖለቲካ ድርጅት በመወገን የኢትዮጵያን ክብር ዝቅ ለማድረግ የሞከሩበት ነበር ሲሉም ይናገራሉ።
በሀገር ውስጥ የሚኖረውን ህዝብና መንግስት ክብርና ዝናውን ዝቅ ለማድረግ ዳውን ዳውን ኢትዮጵያ እያሉ የኢትዮጵያን ክብር ዝቅ ለማድረግ የሞከሩበት እንትን ነው።
ማውገዝ ካለብን ማይካድራ ላይ የተፈጸመውን የንጹሃን ጭፍጨፋ አትሊስት በጉዳያቸው ላይ አካቱ መውጣት ሚዛን የደፋ ነበረ። ቢያንስ የንጹሃን ዜጎች ጉዳያቸው አይደለም፣ የመከላከያ ሰራዊቱ መጨፍጨፍ ጉዳያቸው አይደለም፣ የነሱ ጉዳይ የህወሀት መነካት ነው። ይሄ ደግሞ ግልጽ የሆነ የፖለቲካ ወገንተኝነት ነው።
ምሁራኑ በአዲሱ የፈረንጆች አመት ተስፋና ስጋቱ እንደሚቀጥል አብራርተው የተዳከመው ኢትዮጵያዊነት ይጠናከራል የሚል ተስፋቸውን ሲሰነዝሩ ከጎረቤት ሀገራት ጋር ያሉ የድንበር ጉዳዮች ዘላቂ መፍትሄ ካላገኙ ግን አካባቢው የግጭት ማዕከል ሊሆን የሚችልበት አጋጣሚ እንዳለ ስጋታቸውን ጠቁመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍንንም እንግዶቹንም። እስኪ አሁን ከመራያ ኬሪ ኦልድ ላይን ሳይን ጋር ልተዋችሁ። የአሮጌው መሸኛ የአዲሱ መቀበያ ዝማሬ ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገድኳችሁ ሰሎሞን አባተ ነኝ። ሰላም ጤና ይስጥልኝ። በደህና ደሩ።